ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወረነው ከራራ ካኔ ሰከበልስ ነ ያደ ኬኛ ናኒ ፈኔጋ ፈላሉ
ከዚህ ጥናት ተነስተን ጉዳዩን አስፍተን ስናየው ግጭት ባሉባቸው ሌሎች ማከባቢዎች ያሉት ሴቶች ተጎጂ ለመሆናቸው ማሳያ ሊሆን ይችላል።
ኢትዮጵያ ውስጥ በጉጂ ዞኖች የተባባሰው ግጭት በሰላማዊ ሰዎች ላይ የፈጠረውን የሰብአዊ መብት ረገጣ የሚያትት ጥናታዊ ሪፖርት ከሰሞኑ ቀርቧል። ስለ ሪፖርቱ ይዘት በምሽቱ እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው ዝግጅት እንሻገር። በሁለት የጉጂ ዞኖች ለዓመታት በቀጠለው ግጭት ሳቢያ አሰቃቂ የሰብአዊ መብቶች ጥሰት እየተፈጸመ መሆኑን የገለጸው የመብቶችና የዲሞክራሲ እድገት ማዕከል ለዞኖቹ ነዋሪዎች የሰላምና የፍትህ የተጠያቂነት እርምጃዎች እንዲወሰዱ ጥሪ አቀርበዋል። ይህ በዚያም የደረሱ ሰብአዊ መብቶች ረገጣዎችን ያሳያሉ ያለውን 36 የማሳያ ታሪኮች በጥናታዊ ሪፖርት መልኩ ይፋ አድርጓል። ይህን የተመለከተውን ዘገባ ገልሞ ዳዊት ያስደምጠናል።
በኦሮሚያ ክልል በጉጂና ምዕራብ ጉጂ ዞኖች በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል ለዓመታት በቀጠለው ግጭት የዜጎች መደበኛ ህይወት መቋረጡን የገለጸው የመብቶችና የዲሞክራሲ እድገት ማዕከል በመጻሩ ካርድ በዞኖቹ ነዋሪዎች ላይ ይፈጸማሉ ባላቸው አሰቃቂ የሰብአዊ መብቶች ጥሰት ላይ ያካሄደውን ጥናታዊ ሪፖርት ከትላንት በስቲያ ቅዳሜ ይፋ አድርጓል። ሁለቱን የጉጂ ዞኖች ጨምሮ በኦሮሚያ ምዕራባዊ ዞኖች በትግራይ በአማራና በቤኒሻንጉል ጉሙዝ ክልሎች በቀጠሉ ግጭቶችና ግጭቶቹ ባስከተሏቸው ጫናዎች አውንታዊ ለውጥ መጣል ብሎ እንደማያምን የገለጸው ካርድ ዘላቂ መፍትሄ ለማግኘት ሀቀኛና አሳታፊ ድርድሮች እንዲደረጉ፣ በነውጥ አዘል ግጭቶች ጉዳት የደረሰባቸው ዜጎች ፍትህ እንዲያገኙ፣ የሰብአዊ መብቶች ጥሰት ፈጻሚዎች ተጠያቂ እንዲሆኑ ለሁሉም ባለድርሻ አካላት ጥሪ አቅርበዋል። በነዋሪዎቹ ላይ ይደርሳሉ ያላቸው የሰብአዊ መብቶች ጥሰት ተገቢ ትኩረት አለማግኘታቸውን የገለጸው ማዕከሉ ሰቆቃዎቹን ለብዙሃን ለማድረስ ያስችላሉ ያላቸውን 36 የማሳያ ታሪኮች በመሰብሰብ በጥናታዊ ሪፖርቱ ይፋ ማድረጉን ዋና ዲሬክተሩ በፍቃዱ አይሉ ተናግረዋል።
በኦሮሚያ ክልል ጉጂ ዞኖች ለዓመታት የዘለቀ ነውጥ አዘል ግጭት በታጣቂዎችና በመንግስት የጸጥታ ኃይሎች መካከል ሲካሄድ ከርሟል። በዚህም ሳቢያ አሰቃቂ የሰብአዊ መብቶች ጥሰቶች እየደረሱ ቢሆንም ጉዳዩ የሚገባውን ያህል ትኩረት ሊያገኝ አልቻለም። ይህንን ከግምት ውስጥ በማስገባት ካርድ ባለፈው አንድ ዓመት ከመንፈቅ ከተለያዩ የጉጂ እና ምዕራብ ጉጂ ዞን ነዋሪዎች ጋር የምክክር መድረክ በማመቻቸት በነውጥ አዘል ግጭቶቹ ሳቢያ ንጹሐን ላይ የደረሱ ተጽዕኖዎችን ለመረዳት ሞክሯል። በመቀጠልም ከአካባቢው ለተውጣጡ ምሁራን፣ የመብቶች ተሟጋቾች እና ሌሎችም የሰብአዊ መብቶችን ጥሰቶች መከታተል፣ መሰነድና ሪፖርት ማድረግ የሚያስችል ስልጠናዎችን ሰጥቷል። ይሁንና እነዚህ ጥረቶችም ቢሆኑ የጉጂ ዞኖች ነዋሪዎችን ሰቆቃ ለብዙሃን ማድረስ ባለመቻላቸው ከጋዜጠኞች ጋር በመተባበር 36 ማሳያ ታሪኮችን በመሰብሰብ በዛሬው ዕለት ይፋ ያደርጋል። የሪፖርቱ ዓላማ ነውጥ አዘል ግጭቶች በተለይም በጉጂ ሁለት ዞኖች የንጹሃን ህይወት ላይ እያደረሱ ያሉትን ለመስማት የሚቸግር ተጽዕኖ እንደ ማሳያ በማቅረብ በሌሎችም የኢትዮጵያ አካባቢዎች ያሉ ነውጥ አዘል ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ህይወት ማግኘት እንዲችሉ ውትወታ ለማድረግ ነው።
በአፋን ኦሮሞ፣ በአማርኛና በእንግሊዝኛ ቋንቋዎች የቀረቡት የማሳያ ታሪኮቹ በግጭት ውስጥ በገቡት በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች በዞኖቹ ነዋሪዎች ላይ ከህግ ውጪ ግድያዎች፣ የዘፈቀደና የጅምላ እስሮች፣ ጾታን መሰረት ያደረጉ ጥቃቶች፣ የንብረት ውድመት፣ አስገድዶ የመሰወርና የገንዘብ ማግኛ እገታ ድርጊቶች፣ የማሰቃየትና ኢሰብአዊ አያያዝ የመፈጸም እንዲሁም የማፈናቀል ድርጊት እንደሚፈጸሙ አትተዋል። አቶ አዶላጭ ሉቄ የጎሮዶላ ነዋሪ ናቸው። አሁንም ቀጥሏል ባሉት ግጭት ገፈት ቀማሹ ነዋሪው መሆኑንና በችግር ላይ እንደምገኝ ያስረዳሉ።
እኛ እንደዛ ያለው ዘመዶቻችን የተጎዱ ብዙ ናቸው፣ የተፈናቀሉ ብዙ ናቸው። ነፍሰ ጡት አሉ በዚህ በግጭቱ ምክንያት ማለት ነውና ኢቨን እኛው ራሱ ተገፋፍተን ወደዚህ እንደገባ ያደረግን ይሄ ግጭቶች ናቸውና ስለዚህ ያው ሪፖርቱ የተወሰነው ነገር ከንጨር ጋር ቆይ መጣ ነው እንጂ እዛ ያለው በጣም ብዙ ችግር ነው።
በጥናታው ሪፖርት ውስጥ በተካተተው ጾታን መሰረት ያደረገ ጥቃት ላይ የስነ ጾታ አጥኚዋ ናርዶስ ጁታ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል።
ኦሮኖ ካራራ ካኔ ሰከበልስኔ ያደከኛ ናኒ ፈኔጋ ፈላሉ።
ከዚህ ጥናት ተነስተን ጉዳዩን አስፍተን ስናየው ግጭት ባሉባቸው ሌሎች አካባቢዎች ያሉት ሴቶች ተጎጂ ለመሆናቸው ማሳያ ሊሆን ይችላል። ስለዚህ ሴቶች በብዙ ተጎጂ ይሆናሉ የሚል ሐሳብ አመዝኖ ይታያል።
የስነ ጾታ አጥኚዋ ሁለቱም ተፋላሚ ኃይሎች ወደ መፍትሄ መጥተው ለነዋሪው ሰቆቃ እልባት እንዲያበጁ ጠይቀዋል። የመብቶችና የዲሞክራሲ እድገት ማዕከል ፕሮጀክት ኃላፊ የሆኑት አለማየሁ ተሾመ ደግሞ ግጭቱ ከነዋሪ ሰቆቃ በተጨማሪ በጉጂ አሉ በተባሉት የተፈጥሮ ማዕድናት አገሪቱ እንዳትጠቀም እንቅፋት ሆነዋል ይላሉ።
ገባሶሌን ኢተሚንሰምር ገናሙማ ምትዳር አገረገራራው
እያሰባሰብናቸው ያሉት ሰነዶች የሰብአዊ መብቶች ረገጣዎች ብዙ መሆናቸውን ያሳያሉ። አሁንም ይህ ነገር እልባት ካልተበጀለት በነዋሪዎች ላይ የሚደርሱት ግድያዎች፣ መፈናቀሎችና ሌሎችም ሰቆቃዎች ይቀጥላሉ። በኢኮኖሚውም ላይ ጉዳት ይደርሳል። ጉጂ በቡና ምርቱ እንዲሁም በወርቅና የተለያዩ የማዕድናት ሀብቱ ይታወቃል። ነገር ግን ይህ ግጭት በመቀጠሉ አገሪቱ ከነዚህ ሀብቶቿ ተጠቃሚ ልትሆን አልቻለችም።
የመብቶችና የዲሞክራሲ እድገት ማዕከል ካርድ በጥናታዊ ሪፖርቱ ባቀረበው ምክረ ሐሳብ ሁለቱም ተፋላሚ ኃይሎች በግጭት ወቅት ለሰላማዊ ነዋሪዎች ጥንቃቄ እንዲያደርጉ ገለልተኛ ሲል የገለጻቸው የኢትዮጵያና የተባበሩት መንግስታት ሰብአዊ መብቶች ኮሚሽኖች በነውጣ ዝርግጭቱ የደረሰውን ጉዳት እንዲመረመሩና ተጠያቂነትን እንዲያረጋግጡ ሰብአዊ ድጋፍ ለሚያስፈልጋቸው እርዳታ እንዲቀርብም ጠይቀዋል። አክሎም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የቀጠለው ነውጣ ዝርግጭትም በፖለቲካዊ ውይይት ለመቋጨት ያለ መድርድር ዳግም እንዲቀጥልም ጥሪ አቅርበዋል። የመብቶችና የዲሞክራሲ እድገት ማዕከል በጥናታዊ ሪፖርቱ ስለቀረባቸው የሰላም፣ የፍትህና የተጠያቂነት ጥሪ ከኦሮሚያ ክልላዊ መንግስትና ከክልሉ ፍትህ ቢሮ እንዲሁም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን አመሰግናለሁ። ለአስር ዓመታት በኢትዮጵያ የተለያዩ ፍርድ ቤቶች በዳኝነት ሙያ ያገለገለችው ሊያ ተረፈ መሰረታዊ የህግ እውቀት ክፍተትን ለማጥበብ ጥረት እያደረገች ትገኛለች። ከሊያ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ህግ ጋር ያለኝ ቅሩነት ያው ህግ መማሪ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ2001 ዓ.ም እንደኛ አቆጣጠር ከተመረቅን በኋላ አማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅያለሁ። በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራትና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለሁ። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለሁ። ከዛ በኋላ ላለፉት 6 ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራሁ እገኛለሁ።
ብዙ አድማጮቻችንና ተመልካቾቻችን የሚያስታውሱሽ ቀደም ባለው ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶዎች ነው። አባይ ቲቪ ላይ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለሁ። በምታቀርቢያቸው ህግ ነክ መሰናዶዎች ነው መገናኛ ብዙሀን ይህን ጉዳይ ይዤ መምጣት አለብኝ እንድትይ ያደረገሽ የገፋፋሽ ምክንያቱ ምንድን ነው?
ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ስትለው ትችላለ፣ አቃቢ ህግ ጋር፣ ማረሚያም፣ ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ እማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል የግል አቋም አለኝ። ይሄንን ያገኘሁት ከምንድነው? አንደኛ ፍርድ ቤትም ሆነ በመናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎን ተወውና ራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንዳጋጣሚ ሆኖ ያገኘሁት አማራጭና እኔም ኢንተረስትድ የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው፣ በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመን ነው ይህንን ፕሮግራም ልሰራ ቻልኩት።
ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥን እና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው?
ያው ሁለት የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለአንድ ዓመት ከስድስት ወር ያህል ያለምንም መቋረጥ ኦልሞስት 60 ወደ 70 የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኤንቢሲ ኢትዮጵያ ላይ ኤንቢሲ ህግ ከሊያ ጋር በሚል ፕሮግራም ላይ ነው የሰራነው። በዚህ ላይ ትኩረት ያደረግኩባቸው ነገሮች ምንድን ናቸው? ቅድም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ህግን መሰረት አድርጎ ሊያውቋቸው ይገባሉ የምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ህግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰውን መስማት ይፈልጋል ብዬ ስለማስብ ከጋብቻ ጋር በተያያዙ ከልጆች አስተዳደግ ጋር በተያያዘ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆኜ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማስብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው፣ ፍርድ ቤት ሲቀርቡስ ምንድን ነው ማድረግ ያለባቸው የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነ ስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነ ስርዓት በዛ የማይገዙ ልዩ የሆኑ የስነ ስርዓት ህግ ያላቸው። ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም፣ ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርጌያለሁ።
መልካም፣ ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርብበት ጊዜ ማስታወቂያ የመሳብ ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታኤዎች የህግ እውቀትና የአመለካከት ሁኔታ የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ እንድትወስድ ይሆናል?
ምናልባት እኔ እንደ ተግዳሮት ብዬ ማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየው። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይ ሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለና የዛ ቀረጻ ሰዓት ከሆነ ሊታጠፍ ይችላል ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው። ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉ ሳይ በጣም ለፍተ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱም ብቻ ሳይሆን ቅድም መነሻዬ ላይ ለማለት እንደሞከርኩት የእኔ ፍላጎቴና ሀሳቤ ህግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ነው ያለሁት። ዋና ስራ የጥብቅና ነው። ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች ያሉት፣ በጣም ቢዚ የሚያደርግ፣ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትም እንግዶች ዳኞችና ጠበቆች ናቸው ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶች ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መጥተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተህ ነው ወደዛ የምትመጣው። በተለይ ደግሞ ጥብቅና ስራ ጋር ደግሞ ኢቨን የራስህ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። በቃ ሙሉ ነገር ህንስተ ነው ወደዚህ የምትመጣው እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማስበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴንመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋል። የሚሰጡትን ደግሞ ጥቅም ልክ እኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎችም ሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ።
እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ አላቸው፣ ስለ ህግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዱ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡሽ ወይም የሚመለከቱሽ ሰዎች እንዲህ ያሉ ዝግጅቶች ከአመት አመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉት?
ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር የዤ ባውራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ የማቀርበው እንግዶች ሲመጡ ምን አይነት ፕሮግራሞች ሲኖሩ ምን አይነት እንግዳ ይሁን ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቨን ፕሮግራሙ ቲቪ ላይ ከተላለፈ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጠው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊ ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙ ባቀርበው ፖስት ባደረገው ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀርብ እዛች ጋር ብቻ ያለችው ትመስላለች፣ ግን ለዛ ዝግጅት በጣም ብዙ ነገር በገንዘብም ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረ ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙ ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል፣ ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደኋላ እንዳንል ያደርገናል ያስብ።
በእስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግ ነክ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ የመጪ ዘመን ግብሽስ ምንድን ነው?
የመጪ ዘመን ህልሜ እንደ እግዚአብሔር ፍቃድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የኔ ዓላማ ፍትህ ለሀገሬ ብዬ ርዕስ ሰጥቼ ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻዬም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት፣ ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ፣ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮትን የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣው ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞች ግን ኢንተርቴንመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁም ቢሆኑ የመከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለ ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አጽም መቀነስ እንድንችል ችግራችሁ ይሄ ነው፣ ይሄን ብታደርጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ ዓላማ። እንደ እግዚአብሔር ይፈቅድ።
ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ። የመጀመሪያችን ነው። ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሀብትሽ። ይህ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔ በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሌንጅ ነው ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
በመቀጠል ደግሞ እንግዲህ ወልዴ ስለ ናይጄሪያ የእህል ቋት ይነግረናል።
ለገበሬው ጃኒ ዳርሊንግተን የሰብል መሰብሰቢያ ቀን ነው። የሌጎስ የምግብ ባንክ ተነሳሽነት በተባለው ፕሮግራም የሚሰሩ በጎ ፈቃደኞች ደግሞ ገበያ ወስዶ መሸጥ የማይችለውን ሰብል ሊገዙት ተገኝተዋል። የገበሬዎች ምርት እንዳይባክንና ምግቡ ለተራቡት እንዲውል ለማድረግ በምግብ ባንኩ የተጀመረ ፕሮግራም ነው። ጃኒ ዳርሊንግተን ምርቱን ለመሸጥ የገጠመውን ችግር ይገልጻል።
መንገዱ የተበላሸ ነው። ምርታችንን ለገበያ ከመላካችን በፊት መንገዱ ይበላሻል። እስከ ሌጎስ ገበያው ያለው ርቀትም በጣም ረጅም ነው። እናም መጠበቅ ወይም መክሰር ሲኖርብህ አስበው።
በናይጄሪያ ከሚመረተው 40% የሚሆነው ምግብ ይባክናል ወይም የመጠቀሚያው ጊዜ አልፎ ይበላሻል። አስተማማኝ የመንገድ መሰረተ ልማት አለመኖር፣ ለመጓጓዣ የሚወጣው ገንዘብ ከፍተኛ መሆንና በገጠር ለሚገኙ አርሶ አደሮች የተሰናዱት ጎተራዎች በተገቢው መንገድ የተዘጋጁ አለመሆናቸው እንደ ምክንያት ይጠቀሳሉ። ከፕሮግራሙ ተጠቃሚዎች አንዷ መራያ ፍራንሲስ ነች። ምስጋናው አላቅ ያለ ነው።
በጣም ደስታ ይሰማኛል። ላደረጋችሁልን መልካም ነገር አመሰግናለሁ። ምስጋናዬን በቃላት ለመግለጽ ያስቸግረናል። ይህን ያደረጋችሁት ወደ ልመና እንዳንገባ ብላችሁ በመሆኑ እናመሰግናለን።
ሌላዋ የፕሮግራሙ ተጠቃሚ ደግሞ ፔጁ ኦቢኮያ ነች።
ደጋግመው መምጣት እንዲችሉ እግዚአብሔር ይርዳቸው። ይህ የመጨረሻ ጊዜያቸው እንዳይሆን እጸልያለሁ።
የምግብ ባንክ ፕሮግራሙ አስፈላጊ በሆነበት ወቅት የተጀመረ ነው። ናይጄሪያ ለአስርተ ዓመታት ያልታየ የኑሮ ውድነት ቀውስ በገጠማት ወቅት የመጣ ነው። ችግሩ የተባባሰውም ብዙም ድጋፍ ባላገኘውና ለነዳጅ የሚሰጠውን ድጎማ ማንሳትን ጨምሮ መንግስት የማሻሻያ ያላቸውን እርምጃዎች በመውሰዱ ምክንያት ነው ተብሏል። በያዝነው ሰኔና መስከረም መካከል 31 ሚሊዮን ሰዎች የምግብ ዋስትና እንደሚያጡ የተባበሩት መንግስታት ድርጅት አስጠንቅቋል። ማይክል ሰንቦላ የሌጎስ ምግብ ባንክ ኃላፊ ናቸው።
በማህበረሰባችን ውስጥ የሚስተዋል የምግብ እጥረት አለ። 63% የሚሆነው ህዝብ ድሃ መሆኑና በርካቶች ራሳቸው መመገብ አለመቻላቸው ችግሩን ለማቃለል በፈጠራ የታገዘ መፍትሄ እንድንሻ አድርጓል።
ሰንቦላ እንደሚሉት ፕሮግራሙ እስካሁን በ170 አስተዳደሮች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎችን ተጠቃሚ አድርጓል። የአገሪቱ ፕሬዝዳንት ቦላ ቲኑቡ የኢኮኖሚ ማሻሻያቸው የደቀነው ፈተና እንዳለ እንደሚገነዘቡ ከሳምንት በፊት ተናግረዋል። ነገር ግን ማሻሻያው ወደፊት ለናይጄሪያውያን የተሻለ ኢኮኖሚ እንደሚፈጥር ፕሬዝዳንቱ ገልጸዋል። እንደ ሌጎስ የምግብ ባንክ የመሰሉ ተነሳሽነቶች በሚሊዮን የሚቆጠሩ ሰዎችን ከረሃብ ሊታደጉ እንደሚችሉ ይታመናል።
ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ኬንያውያን ተማሪዎችን ለማጓዝ ስለተመሰረተው የንጽህና መጠበቂያ ማደያ እንግራችኋለን። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። እዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በመላሹ የነጻና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመደበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅል አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያ ጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። በወር አበባ ጊዜያቸው ላይ ሆነው የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የለውጥ አቀንቃኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አማረ። እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁንላችሁ። መልካም ጊዜ።